ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከተወሰኑ የማህበረሰብ ክፍሎች የሆኑ መራጮች ድምፃቸውን እንዳይሰጡ የሚያከላክል ወይም ተስፋ የሚያስቆርጥ ሁኔታ በመፍጠር የዲሞክራሲያዊ ምርጫ ውጤትን ለመለወጥ የሚደረግ ጥረት ነው ያሉትን ለመቃወም የወጡ አሜሪካውያን ዛሬ በዋሽንግተን ዲሲ ያካሄዱት የተቃውሞ ሰልፍ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዲሞክራሲ በረከቱና ፈተናዎቹ። ዲሞክራሲያዊ ስርዓት ዛሬ በዓለም ዙሪያ የሚገኝበትን ሁኔታ ጨምሮ የሚፈትሽ ቅንብርም ለምሽቱ ከተሰናዱ ዝግጅቶች ውስጥ ነው። ሌሎች በርከት ያሉ በኢትዮጵያ ጉዳይ ላይ ያተኮሩ ዘገባዎችም ይዘናል። ቅዳሜ ነሐሴ 22 2013 ዓ.ም። ሰላም ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሱ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። አፍጋኒስታን ዋና ከተማ ካቡል አውሮፕላን ጣቢያ መግቢያ ላይ የተፈጸመውንና ብዙ ሕይወት ያጠፋውን የፈንጂ ጥቃት ተከትሎ የዩናይትድ ስቴትስ ጦር የአጸፋ እርምጃ መውሰዱ ተዘግቧል። በዚሁ የአጸፋ ጥቃት ላይ የተሰማሩት ድሮኖች ከፍንዳታው ጀርባ አለ በሚሉት አፍጋኒስታን ውስጥ የአይሲስ ክንፍ እንደሆነ በሚነገረው የኮራዛን እስላማዊ መንግስት ወይም ኢስላሚክ ስቴት ኮራሳን በሚባለው ቡድን መሪ ላይ ያነጣጠሩ እንደነበሩ ታውቋል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ሻምበል ቢል ኤርቤን ባወጡት መግለጫ ኢላማቸውን መግደላቸውንና በሲቪሎች ላይ የደረሰ ጉዳት እንደሌለ እንደሚያውቁ አመልክተዋል። ማምሻውን በወጣ ሌላ መረጃ በአጸፋ ድብደባው ሁለት የቡድኑ መሪዎችና የጥቃቱ አቀናባሪዎች መገደላቸው ተገልጿል። አይሲስ ኬ 170 አፍጋናውያንና 13 የአሜሪካ ወታደሮች እንደተገደሉበት የተገለጸውን ጥቃት ማድረሱን አስታውቆ ኃላፊነት ወስዷል። ሌሎች ጥቃቶችም በአውሮፕላን ጣቢያው ላይ ሊደርሱ ይችላሉ በሚል ጥርጣሬ ካቡል የሚገኘው የአሜሪካ ኤምባሲ ዜጎቹ ሁሉ ከአራቱም የጣቢያው መግቢያ በሮች አካባቢ እንዲርቁ አሳስቦ ነበር። የዋይት ሀውስ ቃል አቀባይ ጄን ሳኪም ትናንት በሰጡት መግለጫ ሌላ ጥቃት ሊፈጸም እንደሚችል ባለስልጣናቱ ያስባሉ ብለው የነበረ ሲሆን የመከላከያ መስሪያ ቤቱ ፔንታገን ቃል አቀባይ ጃን ከርቢም የታመኑና ተለይተው የታወቁ የተከታይ ጥቃት ሙከራዎች ሊኖሩ እንደሚችሉ ተናግረዋል። ጥቃቶቹን ለመመከትና ለማክሸፍ ዝግጁ መሆናቸውን ከርቢ ቢናገሩም የተፈጠረው የጸጥታ ስጋት አሜሪካውያኑንና አንዳንድ አፍጋናውያንን የማውጣቱን ጥረት አዳጋች እንዳደረገው ተዘግቧል። በሌላ በኩል ደግሞ እንግሊዝ ሲቪሎችን ለማውጣት ታደርጋቸው የነበሩ በረራዎችን ማቋረጧንና ወታደሮቿንና ዲፕሎማቶቿን እየመለሰች መሆኗን ዛሬ አስታውቃለች። ፈረንሳይም ሲቪሎችን ከአፍጋኒስታን የማስወጣት እንቅስቃሴዋን ማቋረጧን ቀደም ሲል አስታውቃለች። ይሁን እንጂ ሲቪሎችን የማስወጣቱ ስራ ትናንት እንደገና ሲጀመር ከአፍጋኒስታን ለመውጣት ርብርብ ላይ ያሉ ቁጥራቸው የበዛ ሰዎች አውሮፕላን ጣቢያውን አጨናንቀውት ታይተዋል። ባለፉት በርካታ ወራት ቻድ ውስጥ የብዙ ሰው ሕይወት ያጠፋው ጥቃት ኃላፊ የሆነ አንድ ታጣቂ ቡድን የሽግግሩ መንግስት ባቀረበው ብሔራዊ ንግግር ለመካፈል ዝግጁ መሆኑን አስታወቀ። የቻድ ለውጥና ስምምነት ንቅናቄ የተባለው ቡድን ቃል አቀባይ ይህንኑ የቡድኑን አቋም ትናንት ይፋ አድርገዋል። የቻድ የሽግግር ፕሬዚደንት መሐማት ኢድሪስ ዴቢ አባታቸው ኢድሪስ ዴቢ ባለፈው ሚያዝያ ወር ከተጠቀሰው ታጣቂ ቡድን ጋር ሊዋጉ ግንባር ላይ የተሰለፉ ወታደሮችን በመጎብኘት ላይ እንዳሉ ከተገደሉ በኋላ የሽግግሩን መንግስት መያዛቸው ይታወቃል። ከሊቢያ የሚንቀሳቀሰው ሸማቂ ቡድን የቀድሞውን ፕሬዝደንት የገደልኩ እኔ ነኝ ሲል ኃላፊነት መውሰዱም የሚዘነጋ አይደለም። ቡድኑ ትናንት ባወጣው መግለጫ አሁን ስልጣን ላይ ያሉት ልጅየው መሐመት ዴቢ የታጠቁ ተቃዋሚ ቡድኖችን ጨምሮ የሚመለከታቸውን ወገኖች ሁሉ ያሳተፈ ንግግር ለማድረግ ያቀረቡትን ሀሳብ በበጎ ተቀብለነዋል ብሏል። ከዓለም ዙሪያ በተጠናቀሩ የኮቪድ-19 ወረርሽኝ ዜናዎች ጃፓን ውስጥ ሁለተኛቸውን የሞደርና ክትባት የወሰዱ ሁለት ሰዎች ከተከተቡ ከጥቂት ቀናት በኋላ ህይወታቸው እንዳለፈ የሀገሪቱ የጤና ሚኒስቴር አስታውቋል። በ30ዎቹ እድሜ ክልል ውስጥ ያሉት ሁለቱ ሰዎች በዚህ የአውሮፓ ነሐሴ ወር መጀመሪያ ላይ ህይወታቸው እንዳለፈ ነው የተነገረው። የተወጉት የሞዶርናው ክትባት የተበከለ ሆኖ ተገኝቷል ተብሎ እንዳይሰጥ ከታገደው የክትባቱ አቅርቦት መካከል የተወሰደ መሆኑን የገለጹት ባለስልጣናቱ፣ ይሁን እንጂ ሰዎቹን ለህይወት የዳረጋቸው ምክንያት ምን እንደሆነ ምርመራ እየተደረገ ነው ብለዋል። ቀደም ሲል የጃፓን መንግስትና ሞደርና ኩባንያ ጥቅም ላይ እንዳይውል የተደረገው የክትባት አቅርቦት ላይ የተገኘ ችግር እንደሌለና የተከለከለው ለጥንቃቄ ሲባል እንደሆነ ማስታወቃቸው ይታወሳል። በዩናይትድ ስቴትስ ደግሞ በ12 እና በ17 ዓመት እድሜ ክልል ካሉ ታዳጊዎች ውስጥ ግማሹ ቢያንስ የመጀመሪያቸውን የኮቪድ ክትባት መውሰዳቸውን የሀገሪቱ ባለስልጣናት አስታውቀዋል። ይህ ትልቅ ክንዋኔ ነው ሲሉ የዋይት ሀውስ የኮሮና ቫይረስ ጉዳይ አስተባባሪ ጄፍ ዚንት ለጋዜጠኞች ተናግረዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ዋና ዲሬክተር ዶክተር ሮሼል ወለንስኪ በቀጣዩ ዓመት በጀት ዙሪያ ለመነጋገር በተሰየሙ የዩናይትድ ስቴትስ የመወሰኛ ምክር ቤት ሸንጎ ፊት ቀርበው ቃላቸውን ሰጥተዋል። በኮቪድ-19 ምክንያት ሆስፒታል የሚገቡ ህሙማን ቁጥር ጨምሯል። በበሽታው ምክንያት ለህልፈት የሚዳረጉ ልጆችም ቁጥር ማሻቀቡን ተናግረዋል። ክትባት መከተብ የሚችሉበት ደረጃ ላይ ያልደረሱ ልጆች ከበሽታው ለመከላከል ይቻል ዘንድ አብረዋቸው ያሉ አዋቂዎች ክትባቱን ወስደው ከቫይረሱ በሚገባ ሊጠብቋቸው ይገባል ሲሉ ዶክተር ወለንስኪ አሳስበዋል። ይህ በዚህ እንዳለ የኮሮና ቫይረስን የመጀመሪያ ምንጭ በተመለከተ የዩናይትድ ስቴትስ የደህንነት መስሪያ ቤቶች አሁንም የተለያየ ድምዳሜ እንደያዙ መሆናቸው ተገልጿል። ይሁን እንጂ ዓለም አቀፍ ወረርሽኙ ከመከሰቱ አስቀድሞ የቻይና መሪዎች ስለ ቫይረሱ የሚያውቁት ነገር አልነበረም ብለው እንደሚያምኑ ነው የተገለጸው። ይህን ያመለከተው በፕሬዝደንት ጆ ባይደን ትዕዛዝ ሲካሄድ የቆየው ክትትል ትናንት ይፋ ያደረገው የጥናት ውጤት ነው። በመጨረሻም ትናንትና ኪዩባን የመታት በኃይለኛ ማዕበል የታጀበ ከባድ ዝናብ ሄሪኬን አይዳ ኃይሉን ጨምሮ የሜክሲኮን ባህረ ሰላጤ ሊያዳርስ እየገሰገሰ ነው ተብሎ ተሰግቷል። የዩናይትድ ስቴትስ የሄሪኬን ክትትል ማዕከል ባወጣው መግለጫ ነገ እሁድ የዩናይትድ ስቴትስ ደቡባዊዋ ሉዊዚያና ክፍለ ግዛት እንደሚደርስና ኒው ኦርሊንስ ከተማን እንደሚያሰጋት ማዕከሉ አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ነሐሴ 22 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ።
ዲሞክራሲ ከማህበራዊ ውል ከሚለው ንድፈ ሐሳብ ጋር የተቆራኘ ነው። ምንድን ነው ይሄ ማህበራዊ ውል ወይም ስምምነት የሚለው ሐሳብ? በአጭሩ ሲገለጽ ሰው በተፈጥሮ ነፃና እኩል ነው። መሰረቱ ይሄ ነው። ማንኛውም ሰው ሰዎች በአጠቃላይ ሲፈጠሩ ነፃ ሆኖ ነው። ከዚህም አልፎ ደግሞ አንዱ ከሌላው የሚበልጥ አይደለም፣ እኩል ናቸው የሚል መሰረት ነው ያለው።
የፍልስፍና መምህርና የበርካታ መጽሐፎች ደራሲው ፕሮፌሰር መሳይ ከበደ ናቸው። ዲሞክራሲ በረከቱና ፈተናዎቹ በሚል ርዕስ ከሽግር ኤፍኤም ጋር በትብብር ለሚሰራጨው ፕሮግራም በተሰናዳ ልዩ ዝግጅት ከሰጡት አስተያየት የተወሰደ ነው። ቆየት ብሎ ይደመጣል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ አድማጮች አሁን ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ወደ እለቱ አብይ ርዕስ ነው የምወስዳችሁ። ከተወሰኑ የማህበረሰብ ክፍሎች የሆኑ መራጮችን ድምጻቸውን እንዳይሰጡ የሚያከላክል ወይም የማያበረታታ ሁኔታ በመፍጠር ዲሞክራሲያዊ የምርጫ ውጤት እንዲለወጥ የሚያደርግ ጥረት ነው ያሉትን በመቃወም በዋሽንግተን ዲሲ በዛሬው እለት እየተካሄደ ያለ የተቃውሞ ሰልፍ ነው። ባልደረባችን ደረጀ ደስታ አሁን የተቃውሞ ሰልፉ እየተካሄደ ባለበት ስፍራ ይገኛል። ደረጀ እንደምን አረፈልክ? ደረጀ ካለህበት ቦታ በርቀት ድምጽ ይሰማናል። እስኪ በዙሪያ ያለውን ነገር ንገረን። ቀደም ሲልም ለሰዓታት ብዙ እንቅስቃሴ እንደነበረ ተረድቻለሁ። እስኪ በአሁኑ ሰዓት እየተካሄደ ያለውንና ቀደም ሲልም እስካሁን በነበሩት ሰዓታት የተካሄዱትን ስነስርዓቶች፣ የተከናወኑትን ትዕይንቶች ግለጽልን።
አሁን ያለሁት እዚህ ማርች ፎር ቮቲንግ የሚለው ሰልፍ ላይ ነው ያለሁት። እዚህ ዋሽንግተን ሞል የሚባለው የብዙ ጊዜ የፕሬዚደንቶች አዲስ ሲመረጡ በዓል ሲመታቸውን የሚያከብሩበት ስፍራ ላይ ነው ያለሁት እና ሰልፈኞቹ ከመክፈርሰን ስኩዌር ከሚባለው ስፍራ ተነስተው አሁን እዚህ ደርሰዋል። እንግዲህ አሁን እዚህ ያለሁበት ቦታ ላይ መዝሙር እና የሙዚቃ ዝግጅቶች አሉ። ሰው በየቦታው ቁጭ ብለው ቀጣዩን ዝግጅት እየተጠባበቀ ነው። ከጠዋት ጀምሮ ንግግሮች ሲደረጉ፣ ሰልፎች ሲደረጉ ነው የቆዩት። ቀጣዩ ክፍለ ጊዜ ያለ እሱን እየተጠባበቁ ይመስለኛል።
መልካም ደረጀ፣ እስኪ አሁን ደግሞ አደባባይ የወጣውን ህዝብ ሁኔታ እንዲሁም ደግሞ በዚያ አደባባይ ባደረጓቸው ቀደም ብለህ በገለጽካቸው እንቅስቃሴዎች ውስጥ ምንድን ነው እያሳዩ ያሉት? ለዚያ ሰልፍ ያበቃቸውን መነሻ ምክንያት፣ የሰልፉን ዓላማ አስታውሰን እስኪ።
ህዝቡ በጣም ከፍተኛ የሚባል ነው የወጣው። በቁጥር ብቻ ሳይሆን በአይነቱም በጣም የተሰባጠረ ነው። በእርግጥ አነስተኛ ወይም ኢኑሳል ዜጎች ማይኖሪቲ የሚባሉት የአፍሪካን አሜሪካን እና ሌሎች የህብረተሰብ ክፍሎችም በብዛት ይታዩበታል እና የሰልፉ ዓላማ እነዚህ በብዛት የወጡትን በቁጥር አናሳ የሆኑትን ህብረተሰብ ክፍሎችን የመምረጥ መብት የሚገድብ እና አፋኝ የሆኑ ህጎችና አሰራሮች እየወጡ ነው እና እነሱን እንቃወማለን የሚል ነው የሰልፉ ዓላማ። እሱን ለመቃወም ነው።
ደረጀ እንደገለጽከው በተለያዩ ግዛቶች ነው እነኚህ ህጎች እየወጡ ያሉት እና እነኚህ አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች በዚህ ሀገር ዲሞክራሲ ውስጥ ትልቅ ስፍራ የሚሰጠውን መብት ይገድባል የሚል ነው መገናኛ ብዙሀንም እያከራከረ ያለው። ምን አይነት ሁኔታ የሚቀጥል ይመስልሃል? ምናልባት በሰልፉ ላይ የተንጸባረቁ በተናጋሪዎቻቸው የተነገረ የሚቀጥል እርምጃ ያመላከቱት ነገር አለ እስካሁን ባለው?
አዎ፣ እንግዲህ ሰልፉ እንዳልኩ እንደሚሉት እና አንዳንዶቹን ማነጋግሬ እንደሚናገሩት እስከ 2021 ድረስ በ49 ክፍለ ግዛቶች ወደ 400 ረቂቅ ህጎች ወጥተዋል። የመምረጥ መብትን የሚያፍኑ ብለው ነው የሚሉት። በተለይ 30 በሚሆኑት ደግሞ ግዛቶች ውስጥ ወደ 18 አዳዲስ ህጎች ወጥተዋል። እነዚህ ህጎች ከዚህ በፊት የነበሩ በተለይም በ2020 ከፍተኛ የህዝብ እንቅስቃሴዎችን የመራጮችን እንቅስቃሴና ተሳትፎ ለመገደብ ነው የሚሉት እና በዚህ ይህንን ለመቃወም የተለያዩ ሰዎች ናቸው ንግግር የሚያደርጉት። ከነዚህ መሀል የሲቪል ማህበራዊ እንቅስቃሴ አራማጆች ወይም ንቅናቄ መሪዎች እንደነ ሻርፕተን ያሉት በተለይ በአፍሪካን አሜሪካን ሁሉ ውስጥ የሚታወቁ በሃዋርድ ዩኒቨርሲቲ ያሉ ተማሪዎች፣ አክቲቪስቶች እና ማህበረሰብ አንቂዎች ናቸው እዚህ ሰልፍ ላይ ያሉት በመሪነት።
መልካም ደረጀ፣ በመጨረሻው ብታነሳልን በዚህ ተቃውሞ እንቅስቃሴ ውስጥ እነኚህ ሰላማዊ ሰልፈኞች ወይንም ደግሞ የዚህ ተቃውሞ አራማጆች አሳስቦናል ያሉት ገደብ ተጥሎብናል ያሉት በደፈናው የመምረጥ መብታችንን ይገድባል ከሚለው ባሻገር በተናጠል ያነሷቸው ነገሮች አሉ፣ ምን አይነት መብቶቻቸው እንደሚገደቡ?
አሁን እንግዲህ ቀደም ሲል እንደነገሩ ከ2020 ላይ በታየው የመራጮች ተሳትፎ ብዛት ከሱ ጋር በተያያዘ ለምሳሌ የድምፅ መስጫ ቀናት አስቀድመው ይደረግ ነበሩ። በተለያዩ ምክንያት እሱ ገደብ እንዲጣልበት በአንዳንድ ቦታ ላይ አንዳንዴም ቀናቱን እንዲያጥሩ ምርጫው የሚደረግባቸው ቀደም ሲሉ የሚደረጉባቸው ቀናት፣ ሌላው በፖስታ ቤት ድምፅ የመስጠቱ ነገር እሱም ላይ ገደብ እንዲጣል፣ መራጮች እንዲጠቀሙ የሚያበረታቱትን ነገሮች እንዲያቆሙ፣ መራጮች በሰልፍም ላይ ውሃ ማቀበል ሁሉ የማይቻል መሆኑን እነሱም ሁሉ አሉ ነው የሚሉት እና ሌላው ከሁሉም ፓርቲዎች የተውጣጡ ገምጋሚዎች ደግሞ በቦርድ ሆነው ምርጫው እንዳይገመግሙ የሚያደርግ ዲሞክራሲያዊና የምርጫውን ሂደት ለመመልከት እድሉ እንዳይኖራቸው የሚያደርግ ነው መስሏቸው። በመጨረሻ አንድ ነገር እስካሁን ያላነሳሁት ይሄ ዛሬው ቀኑ ነሐሴ 28 ታሪካዊን ቀን ነው ይህን ቀን የመረጡበት ምክንያት። ምክንያቱም ዶክተር ማርቲን ሉተር ኪንግ እኔ አሁን እዚህ ያለሁበት ቦታ ሆነው ነው ወደ 250,000 አሜሪካውያን በተሰበሰቡበት ህልም አለኝም ታላቅ ራዕይ ያለኝ የሚለውን ታሪካዊ ንግግራቸው ያደረጉበት እለትም ነው ዛሬና እንግዲህ እሳቸው ማርቲን ሉተር ኪንግ ይታገሉበት የነበረውን ዘመን ጂም ክሮ ነው የሚሉት እሱን ወደኋላ መልሶ ለማምጣት ነው የምርጫ ህግጋቱ ጥቁሮችን አነስተኛ የማህበረሰብ ክፍሎችን መልሶ ለማፈን እና ለመለየት የሚደረግ ነገር ነው የሚሉት።
መልካም ደረጃ፣ እንግዲህ ገና ሰልፉ እየተካሄደ ነው ያለው። እንደገለጽክልንም የተለያዩ የሰልፉ ተሳታፊዎችን አነጋግረሃል። በመጪው ሳምንት መጀመሪያ ፕሮግራሞቻችን ሙሉ ዝግጅትህን ታሰማናለህ። ለአሁኑ አመሰግናለሁ። መልካም ቀን።
በጣም አመሰግናለሁ አሉላ።
One of our nation's youngest leading voices, Tyler Hughes, a recent graduate of North Carolina A&T State University.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተከታዩ ዘገባ ደግሞ ወደ ደሴ እንወሰዳችሁ። በምርቶችና በአገልግሎት ዘርፎች ላይ የተጋነነ የዋጋ ጭማሪ በማድረግ የኑሮ ውድነት እንዲባባስ በሚያደርጉ የንግዱ ማህበረሰብ አባላት ላይ እርምጃ እወስዳለሁ ሲል የደሴ ከተማ አስተዳደር አስታወቀ። የምርት እጥረትና የትራንስፖርት እንቅስቃሴው እንደወትሮው ባልሆነበት ነጋዴውን ተጠያቂ ማድረግ ምክንያታዊ አይደለም ሲሉ ነጋዴዎች ይሟገታሉ። መስፍን አራጌ ነው ያሰናዳው።
በየለቱ ያሻቀበ የመጣው የኑሮ ውድነት ለበርካታው የደሴ ከተማ ነዋሪ የመነጋገሪያ አጀንዳ ከሆነ ሰነባበተ። በተለይ ራሱን የትግራይ መከላከያ ኃይል ከሚለው አካል ጋር በሚደረገው ጦርነት ምክንያት ከተማዋ በመቶ ሺዎች የሚገመቱ ተፈናቃዮች መዳረሻ መሆኗ ችግሩን የተለየ ቅርጽ እንደሰጠው የሚናገሩ አልጠፉም። ያልጨመረ አገልግሎት ያልተወደደ ምርት አለመኖሩን በመጥቀስ ወይዘሮ ምትኬ ወስኔ በደሴ ከተማ 08 ቀበሌ ነዋሪ ናቸው። ወይዘሮዋ በወር በጡረታ በማገኛት 600 ብር ኑሮን መኖር ከብዶኛል ነው የሚሉት።
ያለችኝ ጡረታ ነኝ ደካማ ነኝ የቀን ስራ መሰርችና በጡረታን የምተዳደረው 630 ናት። በጣም አስቸጋሪ ነው ኑሮ። በጣም እየተቸገርን ነው። ሁጤሽ እንኳን ገዛለንም እና በጣም ችግር ላይ ነው ያለ ነው። ከአቅማችን በላይ ነው ኑሮ። በጣም እየተወደደ ነው። እኛ በጣም ችግር ላይ ነው ያለ ነው። የቀንም ስራ ሰርተን ኑሯችንን ለመደጎም አልቻልንም። ጤፍ 5500 ተገዝቶ እንዴት ተብሎ ኑሮ ይኖራል? ምስር ራሱ 120 130 አንድ ኪሎ ሩብ እንኳን ገዝተን ለመብላት አንችልም። ለምን? ከአቅማችንና ከብራችን ከገቢያችን አንጻር ጥራጥሬ ራሱ እኔ ትናንትና ባቄላ አንድ ሳን 80 ብር ነው ገዝቼ የመጣሁት። ከ630 እንዴት አንድ ሳን 80 ብር ተገዝቶ ያ ሰው ለመኖር ይችላል? በጣም ከባድ ነው። ዝቅተኛ ኑሮ ለሚኖሩ ሰው በጣም አሰቃቂ ኑሮ እንድንኖር ያለ ነው።
የእሳቸውን እጅ የሚጠብቁ ያለእሳቸው ድጋፍ መዋል ቀርቶ ማርፈድ የማይችሉ ልጆችን ማስተዳደራቸው ደግሞ በእንቅርት ላይ ሆኖ ባቸዋል።
ቤተሰቦች አስተዳድራለሁ። 4 ልጆች አሉ። እኔ 5ኛ ነኝ። በጣም ኑሮ እየከበደ ነው ያለው። ራስን የቻለ ልጅ የለኝም። አሁን በእኔ ሩጬ ነው።
የአሜሪካ ድምጽ ሬዲዮ ተንቀሳቅሶ በጎበኛቸው የከተማዋ ንግድ አካባቢዎች ከአመት በፊት 8 ብር ይገዛ የነበረ 1 ኪሎ ሽንኩርት 30 ብር መድረሱን፣ 3 ብር ይሸመት የነበረ 1 እንቁላል 8 ብር መግባቱን፣ 300 ብር ይገበይ የነበረው 5 ሊትር ፈሳሽ ዘይት ወደ 600 ብር ማደጉን ታዝቧል። የኑሮ ውድነቱ የተባባሰው በጦርነቱ ምክንያት ተፈናቅለው የሚመጡ ሰዎች ቁጥር መጨመሩን ተከትሎ ነው የሚሉ ወገኖች አሉ። ይህ ያሳሰበው የከተማዋ አስተዳደር ከንግዱ ማህበረሰብ ጋር ውይይት አድርጎ ነበር። የከተማዋ ንግድ መምሪያ ኃላፊ ዮናስ እንዳለ የበርካታው የከተማዋ ነጋዴ መገለጫ ባይሆንም ጥቂት የሚባሉ ነጋዴዎች ከጥፍ በላይ ዋጋ በመጨመር የኢኮኖሚ አለመረጋጋትና የኑሮ ውድነቱ እንዲባባስ ማድረጋቸውን አልደበቁም።
በርከት ያለ የተፈናቃይ ቁጥር በመጣበት ሰሞን በአንድ በኩል በሶሻል ሚዲያውም በተለያየ መንገድ ከፍተኛ የሆነ ጭማሪ አለ ወዘተ የሚል ነበርና ይህን ችግር ለመፍታት እንደ ከተማ የግብረ ኃይል በማቋቋም እያንዳንዱን ቤት በር ከበር ለመጎብኘት ጥረት አድርገናል። በጣም በርካታ የንግዱ ማህበረሰብ አባላት የተሻለ ስራ እየሰሩ እንዳሉ አይተናል። ግን ደግሞ በዚያው ልክ ቁጥራቸው ቀላል የማይባል በተለይ በአልጋ ቤቶች አካባቢ በትንሹ ከ20 ብር እስከ 200 ብር ጭማሪ ያደረጉ እንዳሉም አግኝተናል።
እንደ አመራሮቹ ሰሞኑን በ370 የሆቴልና የንግድ ድርጅቶች ላይ በተደረገ ፍተሻ 83ቱ የተጋነነ የዋጋ ጭማሪ ማድረጋቸው መረጋገጡን ጠቅሰዋል።
በከተማችን ውስጥ በዚህ ወቅታዊ ሁኔታው ላይ የተለያዩ ነጋዴዎች የተለያየ የንግድ መጨመር፣ የገበያ ንረት መፍጠር ታይቶባቸዋል። በተለይ የአልጋ መጨመር፣ የተለያዩ የምግብ እቃዎች ላይ መጨመር፣ ሸቀጣሸቀጥ ላይ መጨመር የመሳሰሉት የጨመሩ አሉ። እነዚህ የጨመሩ አካላትን አንድ ቡድን አቋቁመን በንግድ መምሪያ በኩል ይሄ ኮሚቴ በአጠቃላይ በተለያዩ አካባቢዎች ዙሮ በማየት በርካታ ሰዎችን ለማግኘት ሞክሯል። በእርግጥ እንደተባለው አይደለም ያገኘናቸው። እነዚህን ሰዎች እርምጃ ለመውሰድ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። የተወሰኑት አስረን በዋስ እንዲወጡ ያደረግንበት ሁኔታ አለ። በአጠቃላይ ይህን ችግር የሚፈጥሩ አካላት እርምጃ መውሰድ ጀምረናል ብሎ መውሰድ ይቻላል።
አብዛኞቹ ወደ ቀድሞ የግብይት ዋጋ እንዲመለሱ መደረጉን ጠቅሰው 8 ስምንቱ በፖሊስ ተይዘው ክስ እንደተመሰረተባቸውና የታሸጉ ተቋማትም እንዳሉ አስረድተዋል። በአገዳህል ንግድ የተሰማሩት ፋሲል አይፎክሩ የተባሉ ነጋዴ የምርት አቅርቦት በሌለበትና የትራንስፖርት ፍሰቱ በወትሮው ልክ ባልሆነበት ነጋዴውን ተጠያቂ ማድረግ ተገቢ አይደለም ሲሉ ይሟገታሉ።
የምሮ ድነት እንዴት ሊኖር ይችላል የሚለው መሰረታዊ ሐሳብ ስናነሳ አብዛኛው ምርቶች ከየት ነው የሚመረቱት? እንደገና ደግሞ የትራንስፖርት ኮስቱ ምን ያህል ነው? እዚህ አካባቢ ላይ ሲሸጡስ ምን ያህል ነው ዋጋ ያለው ብለን ማንሳት ያስፈልጋል። አሁን እኔ በምሰራው ስራ አብዛኛው የአገዳህል የሚመረቱበት አካባቢ ወለጋና ጎጃም ነው የሚመረቱ። እሱም 134 ቀበሌ ያለበት የምርታማነትና ምርት የሚያመርትበት አካባቢ ባለው አቅም 100% አምርቷል። እንደው ጥያቄ ማንሳት ያስፈልጋል።
የከተማዋ ከንቲባ በበኩላቸው የትራንስፖርትም የምርት ግብአት በማያስፈልጋቸው የአገልግሎት ዘርፎች ላይ በምን ምክንያት የዋጋ ጭማሪ ይደረጋል ሲሉ ይጠይቃሉ።
ሰሞኑን በርካታ ቶን የሚሆን ስንዴ ወደ አገር ውስጥ እየገባ ነው፣ ዘይት እየገባ ነው። ብዙ ችግሮች አሉ። መንግስት ሁሉ እየሰራ ያለበት ሁኔታ ቢኖር ችግሮች አሉ። ግን ኢኮኖሚያዊ አሻጥም ስንመለከት ግን በዚህ ሰዓት እንዴት ከወገንህ በዚህ ሰዓት ትተነው እየወጣ እየተዘረፈ እየተቃጠለ ባለበት ሰዓት ይህን ማድረግ ተገቢና ትክክል አይደለም። እሺ፣ ጤፍ ላይኖር ይችላል፣ ምርት ላይኖር ይችላል፣ የስንዴ ምርት ላይኖር ይችላል። አልጋ ለምድ ለምጨምረው
በጫማ ንግድ የተሰማሩት በድሉ ገብረ ኪዳን የተባሉ ነጋዴ ደግሞ በኑሮ ውድነት ላይ አመራሩ ቀጥተኛም ቀጥተኛ ያልሆነ ሚና አለው ሲሉ ይሟገታሉ።
የኢኮኖሚ ግሽበት ወይም የኢኮኖሚ ጦርነት እውነት በነጋዴው ብቻ ነው እየተፈጠረ ያለው? አመራሩ ውስጥ ወንጀለኛ የለም? አመራሩ በግልጽ በሙስና አልተዘፈቀም? እየተዘፈቀ ያለ የለም? ራሳችሁንም መፈተሽ ያስፈልጋል። አመራሩ አሻጥረኛ ነው? በመንግስትና በህዝብ መካከል ከፍተኛ የሆነ ሆድና ጀርባ ለማድረግ የሚሰራ አመራር አለ? ምንም ጥያቄና መልስ የለውም። ይህ አመራር ነው የኢኮኖሚ ዋሩ መነሻው። እዚህ አመራር ላይ ምን እየተሰራ ነው? እናንተ ራሳችሁን በምን ደረጃ ትፈትሹታላችሁ?
ምክንያቱ ምንም ይሁን ማንም፣ ወይዘሮ ምትኬ እንደሚሉት ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን የሚታደግ አሰራር መዘርጋት አለበት።
ድሀ ገዝቶም ለመብላትም አልቻለም፣ ከአቅማችን በላይ ነው የሆነ። ይህንን መንግስት እንዲያዩና እንዲከታተለው እንፈልጋለን።
ዋናው የኑሮ ውድነት የምትቀንስበት መንገድ ዘላቂ መፍትሄ ነው። በተለይ ምርት መጨመር ነው፣ በስፋት መጨመር አለበት። ምርት በሌለበት ወቅት ገበያ ንረት መከሰቱ አይቀርም። በተለይ በዚህ በምግብ ሰብሎች አካባቢ ላይ እና ዞሮ ዞሮ ምንድን ነው እያደረግን ያለ ነው? አንደኛ በጅን አንድ እንዲቀርቡ እያደረግን ነው። ሸማቾች እንዲያቀርቡ እየተደረገ ነው። አሁን ሰሞኑን የመንግስት ሰራተኞች እንዲቀርብላቸው አድርገናል። በሶስት ወር ሌሎችም እቃዎች በጅን አድ መቅረብ ያለባቸው እንደ መኮረኒ፣ ፓስታ፣ ዘይት የመሳሰሉ ነገሮች እንዲቀርቡ ጥረት እየተደረገ ነው።
አሁንም ስራ የሚጠይቀን ያልተፈቱ ነገሮች አሉ። በተለይ ሸቀጥ ጋር በተያያዘ የሚነሱ ነገሮች አሉ። እሱ ከውጭ ምንዛሬም ጋር ተያይዞ ጥረቱም ጋር ተያይዞ ወዘተ የሚነሱ ነገሮች አሉ። ዞሮ እሱን አሁንም ክትትል እያደረግን ነው። የተጋነነ ጭማሬ በሚያደርጉ የንግድ ማህበረሰብ አባላት ላይ አሁንም የሚያዳግም እርምጃ ለመውሰድ ዝግጅት እያደረግን ያለ ነው። የንግዱ ማህበረሰብም ኃላፊነት እንደሚወስድ ቃል ገብቶ ነው የወጣው። ስለዚህ ይህን ተከትለን እኛም ስራችን አጠናክረን እንቀጥላለን ማለት ነው።
በደሴ የተለያዩ መጠለያ ካምፖች የተጠለሉ ተፈናቃዮችን በመመገብ የቁሳቁስና የአልባሳት ድጋፍ በማድረግ የንግዱ ማህበረሰብ ያበረከተውን አስተዋጽኦ ያደነቁት ከንቲባው ፍትሐዊ ያልሆነ የዋጋ ጭማሪ ከማድረግ በመቆጠብ ህዝባዊ ወገንተኛነቱን እንዲያሳይም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ዘገባ ደግሞ በኦሮሚያ ንግድና ምጣኔ ሀብት ነክ ጉዳዮች ዙሪያ ያተኩራል። በምዕራብ ኦሮሚያ በተለይም በአራቱ የወለጋ ዞኖች በተደጋጋሚ እያጋጠመ ባለው የጸጥታ መደፍረስ ሳቢያ በአካባቢው የሚገኙ የንግድ ማህበረሰብ አባላት ለከፍተኛ ችግር እየተዳረጉ እንደሆነ ይናገራሉ። ስራቸው ላይ በሚያደርሰውም ችግር ለንግድ ስራ ከባንክ የተበደሩትን ገንዘብ መልሶ መክፈል እንዳዳገታቸውም ያስረዳሉ። ስለ ጉዳዩ የተጠየቁት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በሰጡት ምላሽ በአካባቢው የጸጥታ ችግር ቢኖርም ብድር መክፈል እስከ መሳን የሚያደርስ ችግር ግን የለም ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ በበኩላቸው የክልሉ መንግስት ጉዳዩን የሚመለከት መረጃ እንዳለው ጠቅሰው በትኩረት እየተሰራበት ነው ብለዋል። አዲሱ ዘጋቢያችን ምትኩ ፈቃዱ ነው ያጠናቀረልን።
በምዕራብ ኦሮሚያ በተለይም በአራቱ የወለጋ ዞኖች ማለትም በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋና በሆሮ ጉድሩ ወለጋ የሚገኙ የንግዱ ማህበረሰብ አባላት እንደሚሉት በአካባቢው የቀጠለው የጸጥታ መደፍረስ ችግር በዕለት ተዕለት ስራቸው ላይ ከፍተኛ እንቅፋት ፈጥሯል። በየጊዜው የሚከሰት የመንገዶች መዘጋት፣ የስልክና ኢንተርኔት አገልግሎት መቋረጥ፣ በገጠራማ አካባቢዎች እንደ ልብ ተንቀሳቅሶ የግብርና ምርቶችን ማሰባሰብ አለመቻልና ለስራው የሚያስፈልገውን ገንዘብ እንደ ልብ ማንቀሳቀስ አለመቻል ደግሞ የችግሩ መገለጫዎች እንደሆኑ ተናግሯል። በተጠቀሱት ችግሮች ምክንያት ለስራ ማስኬጃ የወሰዱትን የባንክ ብድር በወቅቱ መመለስ እንዳልቻሉ ይገልጻሉ። በቡና ንግድ ላይ የተሰማሩት አቶ ገዛኝ ኩመራ የመጀመሪያው አስተያየት ሰጪ ናቸው።
በተለያየ የጸጥታ ችግር እንደ ልባችን ተንቀሳቅሰን ከወረዳ ወረዳ ሄደን ቡና መግዛት አልቻልንም። እንደ ልባችን ብር አሰባይተን መሰብሰብ አልቻልንም። ወደ ማዕከላዊ ገበያ ማቅረብ ስላልቻልን ያ ነገር ከአራትና አምስት ዓመታት የፈጀ ስለሆነ ያ በንግዳችን ላይ ከፍተኛ ችግርና ኪሳራ ደርሶብናል።
በተመሳሳይ ንግድ ላይ የተሰማሩት አቶ ረታ ማሞ ደግሞ ተከታዩም ብሏል።
ምን አሁን ንግድ ውስጥ ለንም ጠቅላላው ነጋዴ ሰላም ጦር የተነሳ አብዛኛው ነጋዴ ወደ መሀል ሀገር ተጠልሎ እያለ ነው። ምንም ንግድ የሚባል ነገር የለም። በሰላም ወጥቶ መግባት አትችልም። እንኳን ማነገር ቀርቶ ማለት ነው በህይወት ማኖሩም ስለሚያሰጋ ብዙ ነጋዴዎች ወደ መሀል ሀገር ተጠልሎ ሁሉን ነገር ትቶ ብዙዎቹ ወደ አዲስ አበባ ነው ያሉ ማለት ነው።
ሌላው አስተያየት ሰጪ አቶ ባየታነ መራም ተመሳሳይ ሀሳብ አንጸባርቋል።
የአካባቢ ነጋዴ እንዳለ ቢዝነሱ እዛ አካባቢ እዛ ኤሪያ ያለው ቢዝነስ እንዳለ ሞቷል ማለት ይቻላል። ውረድ ብሎ የሚጠይቅ ሰው ከተገኘ ያለን ሁኔታ ሪያሊቲውን መረዳት ይችላል። ሲስተሞች ትክክል አይደሉም። ሰው ባንክ የተበደረ መኪና ይገዛል። መኪና ሲገዛ ያው ሰርቶ ለመመለስ ነው። መንገድ ከሌለ ወቴቨር፣ አንዳንድ ጉዳዮች ከሌሉ ብዙም ሰርቶ ለመመለስ የሚያመች ጉዳይ የለም። አይደለም ከባንክ የተበደርከው ይቅርና ቀድሞም ከባንክ ሳትበደር የነበረው ገንዘብ ራሱ በላዩ ያፈራውን ብር ራሱ እስከ ማጣት ድረስ ደርሷል። ይሄ ያለ ሁኔታ
በቡና ንግድ ላይ የተሰማሩት አቶ ገዛኝ ኩመራ ለችግራቸው መፍትሄ ይሆናል ብሎ የሚያስቡትን እንደሚከተለው አስረድቷል።
አንደኛ መንግስት ወይ ብድራችንን ወደ መንግስት ባንክ ወስዶ ተጨማሪ ብድር እንዲሰራልና ግምት እንዲሰራልን አድርጎ በረዥም ጊዜ የደከፈን እድሉም ያመቻችልን አበዳሪ የግል ባንኮችም ይህን ግንዛቤ ውስጥ አስገብተው እገዛ ቢያደርጉልንና ንብረታችንን ሳንቀማ ሰርተን የምንከፍልበትና ሁኔታዎች ሲስተካከሉ ደግሞ ወደ ስራ የምንመለስበት ሊመጣ ስለ ነው ማስበው።
አቶ ረታ ማሞም ተመሳሳይ ሀሳብ አንጸባርቋል።
አንደኛና አበዳሪ ደንበኛ ባንኮቻችን የምንጠብቀው ብዙ ንብረታት ይዘን ትንሽ ብድር ስለሰጠን ጉዳያችንን ስለሚያውቁ ማለት ነው። ያለው ፕሮፖዛል አቅርበን ነበር። ጉዳያችን ስለሚያውቁ አበዳሪ ባንኮቻችን ጉዳያችንን በጥሞናና በጥልቅ አይቶልን አንድ የብድራችንን ጊዜ እንዲያራዝሙልን፣ ሁለተኛ ደግሞ ሰርቴ እንድንከፍል ሌላ ተጨማሪ ብድር በጣም እንጠይቃለን። ሁለተኛ ደግሞ እኛ ከመንግስት የምንጠብቀው ያለውን ነገር መንግስት ያውቃል፣ እኛ እናውቃለን። ፕሮፖዛል አዘጋጅተን በመንግስት እጅ ነው ያለው። መንግስት እኛ ዜጋ መሆናችን ግምት ውስጥ በማስገባት ህግና ደንብ አዋጆች የሚከለከሉ ቢሆንም መንግስት ከኛ ኋላ ያሉ ሰዎችንና ዜጋ መሆናችን አርቶ በጉዳያችን ጣልቃ ገብቶ አቤቱታችን አጠጋቢነት እንዲሰጥልን እንጠይቃለን።
የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በዚህ ጉዳይ ላይ ለአሜሪካ ድምጽ ሬዲዮ በሰጡት ሀሳብ በአካባቢው የጸጥታ መደፍረስ ችግር አልፎ አልፎ ይኑር እንጂ የንግድ ስራን የሚከለክልና ብድር ለመክፈል እስከ አለመቻል የሚያደርስ አይደለም ብሏል። በዚህ ረገድ እስካሁን ለባንኩ የቀረበ ሪፖርትም ሆነ አቤቱታ እንደሌለም ይናገራሉ። እንደዚህ አይነት አቤቱታ ከባንኩ ደንበኞች የሚቀርብ ከሆነ ግን ተቀብሎ ለማስተናገድ ዝግጁ መሆናቸውን አቶ አቤ ሳኖ ተናግሯል።
አመሰግናለሁ። በዚህ መንገድ የቀረበ ምንም ቅሬታ የለም። እንደተባለውም በሴኪሪቲ ችግር ምክንያት ንግዳችን ተበላሸ የሚባል የጎላ ነገር የለም። አልፎ አልፎ የንግዱ ባህሪ ምናልባት የሴኪሪቲ ችግር ያን የሚሰራውን ስራ ንብረቱን የሚያወድምበት ሁኔታ ካለ፣ የመዘረፍ ሁኔታ ካለ፣ ለምሳሌ አልፎ አልፎ ቡና የሚያመርቱ ጫካ ውስጥ ያላቸው ቡናቸውን በወቅቱ መሰብሰብ የተሳናቸው አሉ። እንደዚህ ከስራው ባህሪ አንጻር ችግር ሊገጥም የሚችል ማለት ነው። በጣም የተወሰኑ ሰዎችን የሚመለከት የግለሰብ ችግር ነው የሚሆነው። ችግራቸውን ካመለከቱ ባንኩ ያግዛቸዋል። ጊዜ በመስጠት ያን ችግራቸውን ተመጣጣኝ የሆነ መፍትሄ ነው የምንሰጣቸው። በዚህ መንገድ ሲያመለክቱ ምላሽ እየተሰጣቸው ነው። በተለየ ሁኔታ እንደዚህ በሴኪሪቲ ችግር የተለየ ችግር ገጥሞናል ተብሎ ጎልቶ ወደ ባንኩ ገብቶ የመጣ የለም። ከዲስትሪክቶቻችንም አቅም በላይ አይደለም ወደዚህ ወደ የዋና መስሪያ ቤት የቀረበ በዚህ መንገድ የለም። የደንበኞቻችንን ፖርትፎሊዮ ስናይ ከ90% በላይ በትክክል ብድራቸውን እየከፈሉ ነው። የተወሰኑ ችግር የገጠማቸውም ቀርበው በችግራቸው መልክ ምላሽ እየተሰጣቸው ነው።
አቶ ጋሪ ዱጉማ የምጣኔ ሀብት ባለሙያና አማካሪ ናቸው። እንደዚህ አይነት ችግር በሶስተኛ ወገን ማለትም ከተበዳሪና አበዳሪ ውጪ ችግር ሲያጋጥም መንግስት ጣልቃ በመግባት መፍትሄ መስጠቱ በዓለም አቀፍ የንግድ ስራ የተለመደ ነው ብሏል።
እንግዲህ ያው መንግስት ይህንን ድጋፍ መስጠት ያስፈልጋል ማለት ነው። እንግዲህ ባንኩም ያን ሁሉ ገንዘብ አበድሮ ችግር ውስጥ ካለ እና አበዳሪውም የተበደረውም ያንን መመለስ ካልቻለ እንግዲህ ሶስተኛ ሰው መግባቱ ወይ ሶስተኛ አካል መግባቱ ወሳኝ ነው የሚሆነው ማለት ነው። ያንን እንግዲህ ያን እንደ ማክሮ ኢኮኖሚ በተለይ የኢኮኖሚውን ለማረጋጋት ያለው እነሱ በኢኮኖሚው ውስጥ ከሀገር ደረጃ እና አጠቃላይ እዛ አካባቢ ላለው ህብረተሰብ ደረጃም ያለውን ስራ ለመስራት እነሱ መደገፍ አለባቸው የሚያስፈልጋቸው። ምክንያቱም የእነሱ ጉዳት ደረጃ ራሱ በደንብ መጠናት አለበት።
የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ በምዕራብ ኦሮሚያ ስላለው የጸጥታ ችግርና የክልሉ መንግስት ችግሩን ለመቅረፍ እያደረገ ስላለው ጥረት ለአሜሪካ ድምጽ ሬዲዮ አብራርቷል። የጸጥታ ችግር በመኖሩ ምክንያት የአካባቢው ማህበረሰብ ብሎም ባለሀብቶች የዕለት ዕለት ስራቸውን በአግባቡ ማከናወን እንዳልቻሉ የክልሉ መንግስት መረጃ እንዳለውና ከነጋዴው ማህበረሰብ ጋርም ውይይት ማድረጉን አቶ ጌታቸው ተናግሯል። አካባቢውን ሰላማዊ ለማድረግ የማህበረሰቡ ተሳትፎ አስፈላጊ በመሆኑ በዚህ ላይ የንግዱ ማህበረሰብ ጭምር ተሳትፎ ማድረግ ከቻለ አካባቢው ወደ ቀድሞ ሰላም ተመልሶ የንግድና የማህበራዊ እንቅስቃሴ መስተካከል ይችላል ብሏል።
ችግሩ ይታወቃል። ችግሩ ግን ሊቀረፍ የሚገባው በራሱ በአካባቢው ማህበረሰብ ነው። የአካባቢው ማህበረሰብ በሙሉ ተሳትፎ እስካሁን ባደረገው ተሳትፎ በዛ አካባቢ የሚንቀሳቀሰውን የኦነግ ሸኔ ቡድንና አሸባሪውን በመደምሰስ አካባቢውን ሰላም የማድረግ ስራ እየሰራ ነው ያለው። ይህንን አጠናክሮ ማስቀጠል መቻል አለበት። አካባቢውን ሰላም ማድረግ የግድ ስለሚሆን ማለት ነው። መሰረተ ልማቶቹ መስፋፋት አለባቸው። መሰረተ ልማቶቹ በተስፋፉ ቁጥር የተለያዩ የስራ እድሎች ይፈጠራሉ። የተለያዩ ኢንቨስትመንቶች ወደዛ አካባቢ ሊሄዱ ይችላሉ። ላንን ማጠናከርና ማስቀጠል እንዳለብን በእቅድ ተይዞ እየተሰራበት ነው ያለው። በዛውም የነዚህ የነጋዴዎች ጥያቄ ሊመለስ የሚችልበት እድል ይኖራል ተብሎ ነው የሚታመነው።
የባንክ ብድርን የመክፈያ ጊዜ ከተጨባጭ ሁኔታዎች ጋር ተገናዝቦ እንዲራዘም የሚጠይቁ ሀሳቦች ግጭቶች ባሉባቸው ሌሎች የኢትዮጵያ አካባቢዎች ይነሳሉ። ከሚመለከተው የፌዴራል መንግስት አካል ምላሽ ጋር በቀጣይ ዘገባ ይዘን ልንመለስ እንሞክራለን። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ ምትኩ ፍቃዱ ነኝ፣ አዲስ አበባ።
ምትኩን ለመጀመሪያ ዘገባው አመሰግናለሁ። ተከታዩም አድማጮች እዚያው ኦሮሚያ የሚያቆየን ቅንብር ነው። ቱሪዝም ነው ትኩረቱ ታዲያ። በኦሮሚያ ክልል ብዙ የጎብኚዎች መዳረሻዎች ቢኖሩም ተደራሽ ግን አይደሉም ሲል የክልሉ ቱሪዝም ቢሮ አመለከተ። በክልሉ የሚንቀሳቀሱ አስጎብኚ ድርጅቶች በበኩላቸው በክልሉ ያሉት የቱሪዝም መዳረሻዎች በአግባቡ ስለማይታወቁ የክልሉ መንግስት መዳረሻዎቹን የማስተዋወቅ ስራ መስራት አለበት ሲሉ አሳስበዋል። የኦሮሚያ ቱሪዝም ኮሚሽንም ይህንን ጉድለት ለመሙላት እየሰራ ሆኖ ይላል። ገልሞ ዳዊት ነው የተከታተለው።
ሸለማ ኡልፋታ በኦሮሚያ የሚንቀሳቀስ የአንድ አስጎብኚ ድርጅት ባለቤት ነው። በክልሉ ጎብኚዎች ሊያዩት የሚወዱት ብዙ ቦታዎች ቢኖሩም እስካሁን በቱሪስቶች የሚገበኙ ቦታዎች ግን ውስን ናቸው ይላል። ሸለማ በጎብኚዎች የሚዘወተሩ ቦታዎች የባሌ ተራሮች ብሔራዊ ፓርክ፣ በስምጥ ሸለቆ የሚገኙ ሐይቆችና መልክዓ ምድር አቀማመጦች፣ በማዕከላዊ ኦሮሚያ የሚገኙ ገዳማትና የጥንት ቤተ ክርስቲያናት ናቸው ይላል። በክልሉ በቱሪስቶች ሊጎበኙ የሚገቡ ቦታዎች ቢኖሩም በቱሪስቶች የሚጎበኙት ግን ጥቂቶች ናቸው ሲል ያብራራል።
ቱሪዝም አከመበከሙ ብያ አላት ደክሱ ቀብዳ ኦሮሚያንም አስኬሳ
እንደሚታወቀው ከቱሪዝም ገቢ ለማግኘት የጎብኚዎች መዳረሻዎችን ማስተዋወቅ አለበት። ኦሮሚያ ደግሞ በዚህ ላይ ብዙ አልሰራችም። ለምሳሌ በሰሜን እንዲሁም በደቡብ ስላሉት የጎብኚዎች መዳረሻዎች መንግስት ከፍተኛ የማስተዋወቅ ስራን ሰርቷል። ለዚያም ይታወቃል። በኦሮሚያ ይህ ሁኔታ በፊት አልነበረም። ስለዚህ ኦሮሚያ ካለው የጎብኚዎች መዳረሻ ሊያገኝ የሚገባውን ገቢ ማግኘት አልቻለም ማለት ነው። ነገር ግን ክልሉ ብዙ ሊጎበኙ የሚችሉ ነገሮች አሉት። ለምሳሌ ባህል፣ መልክዓ ምድር፣ የዱር አራዊቶች አሉ። እነኚህ ሁሉ የቱሪስት መስህቦች ናቸው። የኢትዮጵያ ቱሪዝም ከተቋቋመ ብዙ ዓመት እንዳስቆጠረ ነው የሚነገረው። ነገር ግን እሱ በዚህ ሁሉ አመት ያልሰራውን ቅርብ የተቋቋመው የኦሮሚያ ቱሪዝም ኮሚሽን በክልሉ ያሉትን የጎብኚዎች መዳረሻዎችን የማስተዋወቅ ስራን እየሰራ ነው። እንግዲህ ይህ የሚያሳየው መዳረሻዎቹን በማስተዋወቁ ላይ ተሰርቶ ቢኖር ኖሮ የተሻለ ገቢ ይገኝ ነበር። ባጭሩ በኦሮሚያ ያሉ የጎብኚዎች መዳረሻ ለምን አልተጎበኙም ለሚለው የማስተዋወቅ ስራ ስላልተሰራላቸው ነው።
የአስጎብኚ ድርጅት ባለቤት አቶ ሸለመ መዳረሻዎቹ አካባቢ በቂ የጎብኚዎች ማረፊያ ለመኖሩ አስፈላጊ የመሰረተ ልማቶች አለመሟላትም ተጨማሪ ምክንያቶች ናቸው ሲል ይናገራል። አቶ እንደ ከበደ የኦሮሚያ ክልል ቱሪዝም ቢሮ ምክትል ኃላፊ ናቸው። በርግጥ ክልሉ ብዙ የቱሪስት መዳረሻዎች አሉት ሲሉ ይናገራሉ።
ኦሮሚያኒ ቀበኛ ወተ ቱሪዝሚ ጎሳ ሄዱ ለከንሺ ከብዱ ቤዚካሊ ቀበኛ ቱሪዝሚ ከንጀን ቀበኛው ማማፊ ቀበኛ
ኦሮሚያ ብዙ ባህላዊ እንዲሁም ተፈጥሯዊ የቱሪስት መስህቦች አሏት። በዩኔስኮ ተመዝግበው ያሉ ለምሳሌ በባሌ አካባቢ የባሌ ተራሮች ብሔራዊ ፓርክ፣ ድሬ ሼክ ሁሴን ሶፉ መር ዋሻ፣ ከማዕከላዊ ኦሮሚያ ደግሞ እንደ መልካ ቁንጡሬ ያሉ በዓለም አቀፍ የሚታወቁ ናቸው። ሌሎችም ብዙ ፏፏቴዎች በዩኔስኮ ተቀባይነት አግኝቶ ያለ የያዮ ደን፣ በባህላዊ በኩል ደግሞ የገዳ ስርዓትና ሬቻ ታዋቂ የቱሪስት መስህብ ናቸው ማለት እንችላለን።
አቶ ከበደ ከዚህ ሁሉ መስህቦች ለጎብኚዎች ተደራሽ የሆኑት ጥቂቶች ናቸው ካሉ በኋላ ምክንያቱንም እንደሚከተለው አብራርተዋል።
ሀወቶኒ ቱሪዝሚና ነው ከኛ ኬስ ድረን ፊከን ብራውል ብረቀብ ኔጋፈላል ሚሶማ ወልቀበቴ ስለርካብር ባደሙት ሚሶሙ
በክልላችን ያሉ የቱሪዝም ሀብት የለሙ አይደሉም። ስለዚህ ጎብኚዎች ሲያገኙ አልነበረም። በተጨማሪም እነዚህን መዳረሻዎች የማስተዋወቁ ስራም በአግባቡ አልተሰራበትም። ስለዚህ በአገራችን ያለው የቱሪስት ፍሰት ወደ ሰሜኑ ኢትዮጵያ ያደላ ነበር። ነገር ግን የደቡብ የአገሪቱ ክፍልም በቱሪስቶች የሚዘወተር ቦታ ነው። ይነስም እንጂ ቅርብ ጊዜ እየተሰራ ባለው የማስተዋወቅ ስራ በኦሮሚያ ያለውም የቱሪስት ፍሰት እየጨመረ መጥቷል። በውጭ ሀገር ጎብኚዎች ቁጥር ወደ ሌላ ይሁን እንጂ በሀገር ውስጥ የጎብኚዎች ቁጥር ግን ኦሮሚያ ነው ቀዳሚ ስፍራ ያለው።
ክብሮሰን ነጋሽ የቅርስ ጥበቃና የቱሪዝም ባለሙያ ነው። የኦሮሚያ ቱሪዝም ኮሚሽን የቱሪዝም ልማት ዲሬክተር የሆነው ክብረወሰን እሱም በኦሮሚያ የጎብኚዎች መዳረሻዎች ብዙ መሆናቸውን ግን በተገቢ መንገድ አለመልማታቸው ተፈላጊ ጥቅም እንዳያስገኙ እያደረገ ነው ሲል ለቪኦኤ ተናግረዋል።
ናኖ ኦሮሚያ ኩን ገኤ ቱሪዝሚ ኢትዮጵያ ራ ኬሰት ቀቡ ይላል።
ላለፉት ዓመታት ኦሮሚያ በሀገር ደረጃ ካለው የቱሪዝም ፍሰት ድርሻን ስንመለከት በጣም ያነሰ ነበር። ለዚህ ምክንያቱ አንደኛ የገበያ ማስተዋወቅ ስራ ለመሰራቱ፣ የመዳረሻዎች ለጎብኚዎች ተደራሽ አለመሆን፣ እንዲሁም ቱሪዝምን የሚያሳልጥ የመንግስት መዋቅርም አለመኖሩ ነው። ከባለፈው ዓመት አንስቶ ግን ልዩ ትኩረት ተሰጥቶት እየተሰራ ነው። ኦሮሚያ ቱሪዝም ኮሚሽን ክልሉን በሀገሩ ካሉ አምስቱ የቱሪስት መዳረሻዎች መሪ የማድረግን ዓላማ ይዞ እየሰራ ነው። እስካሁን በሰራ ነው ስራም የጎብኚዎች መዳረሻዎችን የማስተዋወቅ ስራ አጥጋቢ የሚባል ውጤት እያገኘንን፣ ወደፊትም ቱሪዝም የጋርዮች ስራ እንደመሆኑ በግሉ ዘርፍ ውስጥ ያሉ ሰዎች ከመንግስት ጋር ተባብረው ሰርተው ይህንን ሀሳብ ያሳካሉ ብዬ አስባለሁ።
ክብረ ወሰን አክለው የኦሮሚያ ክልላዊ መንግስት በክልሉ የሚታየውን የቱሪዝም ፍሰትን ለማሻሻል የኦሮሚያ ቱሪዝም ኮሚሽን ማቋቋሙን ገልጸው የኦሮሚያ ቱሪዝም ኮሚሽንም ካለፈው ዓመት ጀምሮ ወደ ስራ መግባቱንና በክልሉ የሚገኙ የቱሪዝም መዳረሻዎችን በተለያዩ መገናኛ ዘዴዎች በተለይ በማህበራዊ ሚዲያና በኢንተርኔት እያስተዋወቀ እንደሚገኝ ገልጸዋል። አቶ እንደ ከበደ የኦሮሚያ ክልል ቱሪዝም ቢሮ ምክትል ኃላፊ ቢሮው የቱሪስት ፍሰቱን ለመጨመር በክልሉ ያሉ የቱሪስት መስህቦችን ማልማትን ጨምሮ በርካታ ስራዎችን ለመስራት ማቀዱን ገልጸዋል። አቶ እንደ የሃሮ ወንጪ የማስፋፊያ ፕሮጀክትን እንደ ምሳሌነት ጠቅሰው ሌሎች ተመሳሳይ ስራዎች በተለያዩ የኦሮሚያ ክልል ቦታዎች ለአስር ዓመት በታቀደው የቱሪዝም እቅድ ውስጥ ተካተው እንዳሉም አክለው ተናግረዋል። የኦሮሚያ ክልል ቱሪዝም ቢሮ አሃዝ እንደሚያሳየው በዚህ በተገባደደው 2013 ዓመተ ምህረት ከ100 ሺህ በላይ የውጭ ሀገር ዜጎች ኦሮሚያን ሲጎበኙ ከ2 ሚሊዮን በላይ የሀገር ውስጥ ዜጎችም በቱሪዝም መልክ በክልሉ ተንቀሳቅሰዋል። ከነዚህም ወደ 2.5 ቢሊዮን ብር ገቢ መገኘቱም ተገልጿል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
ገልሙን ለዘገባው አመሰግናለሁ። ግሎባል ዋን ሄልዝ ኢኒሺየቲቭ በመባል የሚታወቀውና በምዕራብ ዩናይትድ ስቴትስ ኦሃዮ ክፍለ ግዛት የሚገኘው በግዛቲቱ ስም የሚጠራው የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተው በሁለገብ የጤና ምርምር ስራዎች ላይ ያተኮረ ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸውን እንደ ኮቪድ-19፣ ኢቦላ፣ የውሻ በሽታና በነፍሳት የሚተላለፉ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሜክሲኮና ብራዚል እንዲሁም ታይላንድ ውስጥ በመንቀሳቀስ የሚሰራ ዓለም አቀፍ የትብብር ፕሮግራም ነው። ከተመሰረተ ዘንድሮ 10ኛ ዓመቱን ያስቆጠረው የዚህ ዓለም አቀፍ ፕሮግራም መስራች እንዲሁም ዋና ስራ አስፈጻሚ ዲሬክተር ፕሮፌሰር ዮንዶሰን አበበ ገብረየስን ኤደን ገረመው አነጋግራቸዋለች። ፕሮፌሰር ዮንዶሰን የተላላፊ በሽታዎችና የሞለኪውል ጥናት ተመራማሪም ናቸው። ከኤደን ጋር የነበራቸውም ቆይታ ስለ ፕሮግራሙ በሚያስረዱበት ይጀምራል።
ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሺየቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣ ነው ከኦሃዮ ስቴት ተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣ ነው። ሆኖ ይሄ የዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምንን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን 7.6 ቢሊዮን የህዝብ ቁጥር ሲኖር በ2050 ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን እነዚህ በነፍሳትና በሌላም የሚተላለፉ በሽታዎች በጣም እየጨመሩ ነው የሚሄዱ። ለምን? ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛ ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን? ብዙ ተመጋቢ እና ብዙ የምግብ አቅርቦቶችም እየጨመረ ይሄዳሉ። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድንም ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽን ዲዚዝ የምንላቸው ሁሉ ከ70-75% የሚመጡት ከእንስሳት እነዛን ነው። እኛ ያንን ቀድመን በማጥማት ዘንድሮ 10ኛውን ዓመት አኒቨርሰሪ እናከብራለን።
ይህ ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱስ በምን አይነት እንቅስቃሴዎች ነው የምታደርጉት?
የምናደርገው እንቅስቃሴዎች እንግዲህ ቃ ውስጥ ያሉ አሁን ወደ 6 ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ፣ ኤሽያም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው። እንደ ሀገሩ ልዩነት ቢኖርም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካብል ዲዚዝ ኢንፌክሽስ ዲዚዝ ከሰው እንስሳት ጤና እና ኤንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ 7-8 ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ ሌሎችም አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ ዓለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መጥቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው። በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ አደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞቹን ለአለመግደል መቻል በጣም እየተስፋፋ ያለ ችግር ነው። እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንዴሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው ካፓሲቲ ቢልዲንግ፣ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ አይነት ስራዎችን ነው የምንሰራው።
ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረውኝ ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን ይንገሩኝ።
በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤት ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው በታዳጊ ሀገሮች። እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ። ቅድም የምለው እሱ ነው። እንግዲህ ብዙዎቹ አሁን ገና የሚታወቁና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው፣ ከእንስሳት ወደ ሰው፣ አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት።
አድማጮች፣ ለምሽቱ የመጨረሻ ወዳደረግነው ቅንብር ልውሰዳችሁ። ዲሞክራሲ በረከቱና ፈተናዎቹ። የብዙሃን ድምፅ የሚወከልበት ነውና እስከዛሬ ከሚታወቁት አይነተኛ የመንግስት አስተዳደር ስርዓቶች ሁሉ ተመራጭ ነው። ያ የብዙሃን ድምፅ እስከተሰማም ድረስ ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የጠገበ የአስተዳደር ስርዓት ዘይቤ ሌላ የዘመን ፈተናዎችም የገጠሙት ይመስላል። ለመሆኑ ለምን ይሆን ድፍን ዓለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ስርዓት ያደረገበት ምስጢር? በዓለም በተሻለ የመንግስት አስተዳደር ዘይቤነቱ የሚዘከረውን ዲሞክራሲን ዲሞክራሲ የሚያሰኙትስ መሰረታዊ ነገሮች ምንድናቸው? የፍልስፍናና የፖለቲካ ሳይንስ ንድፈ ሐሳቦችን ያጣመረውን ይህን ጭብጥ ዓለም የሚመራበትን ረጅም መንገድ የተጓዘ ስርዓት ምንነት መለስ ብለን እንደ አዲስ መልከት እናድርግ። ለመሆኑ ዲሞክራሲ ሲባል ምንድነው? ዲሞክራሲን ዲሞክራሲ የሚያሰኙት መሰረታዊ ጉዳዮችስ ምንድናቸው? ፕሮፌሰር መሳይ፣
ዲሞክራሲ የሚለው ብዙ አወዛጋቢ ነው። እንደኛ በጣም ሰው ሁሉ የሚፈልገው በጣም ጥሩ ነው ይላል፣ ግን አንድ አፈጻጸሙ ላይ፣ ሁለት ደግሞ የሚያስከትላቸው አንዳንድ ችግሮች ስላሉ በዚህ የተነሳ ብዙ ክር የያዘ መጨረሻው ምን እንደሆን የማይታወቅ ነገር ይመስለኛል። መጀመሪያ አነሳሱን ማየት አለብን። ዲሞክራሲ የሚለው በእርግጥ በጥንት ግሪኮች ጊዜ የተመሰረተ ስርዓት ነው። ግን የጥንት ግሪኮች ዴሞክራሲ በሰዎች እኩልነት ላይ የተመሰረተ ስላልነበረ ሙሉ በሙሉ ዴሞክራሲ ለማለት በጣም ያስቸግራል። ምክንያቱም እንደሚታወቀው በጥንት ግሪክ ስርዓት ውስጥ ያው ባርነት ሁሉ ሰፋ ያለ ቦታ ነበረው። በዚህ ላይም ደግሞ አንዳንድ መኳንንትና ስልጣን ላሉ ሰዎች ከሰው ሁሉ ይበልጣሉ የሚል አመለካከት ስለነበር ከዴሞክራሲ በጣም የራቀ ነው ለማለት ይቻላል። ሀሳቡ ግን የቃሉ መሰረት ያው የህዝብ መንግስት ማለት ነው። ዴሞክራሲ ያው በቀጥታ ሲተረጎም የህዝብ የበላይነት፣ ህዝብ የስልጣን ምንጭና ባለቤት ነው የሚል ነው። እዚህ ላይ መታየት ያለበት ዴሞክራሲ ከማህበራዊ ውል ከሚለው ንድፈ ሀሳብ ጋር የተቆራኘ ነው። ምንድን ነው ይሄ ማህበራዊ ውል ወይም ስምምነት የሚለው ሀሳብ? በአጭሩ ሲገለጽ ሰው በተፈጥሮ ነፃና እኩል ነው። መሰረቱ ይሄ ነው። ማንኛውም ሰው ወይ ሰዎች በአጠቃላይ ሲፈጠሩ ነፃ ሆኖ ነው። ከዚህም አልፎ ደግሞ አንዱ ከሌላው የሚበልጥ አይደለም፣ እኩል ናቸው የሚል መሰረት ነው ያለው። ይሄም ስለሆነ ማንኛውም ሰው ሌላ ሰው ላይ ተፈጥሯዊ ስልጣን የለውም።
ማለት አሁን በጥንት ግሪክ ጊዜ የባሪያ ባለቤት የሆነው ባለቤትነቱን የሚያስከብረው ካንተ የተሻልኩ ነኝ፣ ከባሪያው የተሻልኩ ነኝ፣ የበለጠ ችሎታ አለኝ እና የበለጠ ልዩ መብት አለኝ ብሎ ስለሚያስብ ነው። በፊውዳል ስርዓትም ብንወስደው የመኳንንቶቹ በዛ ጊዜ ህዝቡ የሌለው ሌላው ተራ ህዝብ የሌለው ልዩ ስልጣን ልዩ መብት አለን በሚል ነው ስልጣናቸውን የመሰረቱት። ይሄ የማህበራዊ ውል የሚለው ሀሳብ የሚለው ማንም ሰው ልዩ ስልጣን የለውም፣ ማንም ሰው ልዩ መብት የለውም። ሰዎች ያላቸው መብቶች እና ያላቸው ነጻነት አንድ ነው፣ በመሆኑም እኩል ናቸው። ይህም ስለሆነ ማንም ሰው በተፈጥሮ ከሌላ ሰው አይበልጥም፣ የስልጣንም መብት የለውም። ይህን ካለ ዘንዳ እንዴት አንድ ማህበረሰብ ሲቋቋም የግድ መቼስ ስልጣን ያለው ክፍል ያስፈልጋል? አለዛ ማህበረሰቡ ስኬታማ ሆኖ ሊንቀሳቀስ አይችልም። ስለዚህም እንግዲህ እነሱ ያሉት ምንድን ነው? ስልጣን የሚወጣው ሰዎች በሚያደርጉት ስምምነት ወይም ውል ነው። አንደኛው መጀመሪያው እንግዲህ ውል ምንድን ነው? ያላቸውን ተፈጥሮ ኃይል የመጠቀም መብት ለመንግስት በማስረከብ መንግስት ብቻ ነው ጉልበት ሊጠቀም የሚችለው የሚለው ላይ ተስማምተው በዛ መሰረት አንድ ማህበረሰብ ይመሰረታል እና የነሱ ምርጫ ወይ ስምምነት የግለሰቦቹ ስምምነት ውጤት ነው። ማንም በተፈጥሮ ስልጣን የለም። በመሆኑም ህዝብ የስልጣን ምንጭና ባለቤት ይሄ ነው እንግዲህ መሰረቱ የዴሞክራሲ።
ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይትድ ስቴትስዋ የኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል። የበርካታ መጽሐፍትም ደራሲ ናቸው። ዲሞክራሲ ከተፈጥሯዊ መብቶች፣ ከሰው ልጆች ነጻነትና እኩልነት የሚነሱ በአይነተኝነት የሚታወቁት ህጎችም እነኚህን መርሆች መሠረት አድርገው ይወጣሉ። ይህንን ሲያከብሩም ብቻ ነው ዲሞክራሲ ተቀባይነት የሚያገኘው ይሉናል።
ይሄ መሰረት ሲከፋፈል የሚሰጡን ሶስት መሰረታዊ ነጥቦች አሉ። ከዚህ መጨመር ይቻላል፣ ነገር ግን ዋና መሰረታዊ የምላቸው አንደኛ ዴሞክራሲ ማለት ያው የህዝብ መንግስት እስከሆነ ድረስ ሉዓላዊነትን ይቀበላል። ይሄ ምን ማለት ነው? ማንኛውም ስልጣን በየትኛውም ደረጃ ተጠሪነቱ ለህዝብ ነው፣ የሚያገለግለውም ህዝብን የሚለው አንድ መሰረታዊ ሀሳብ ነው። ሁለተኛው ያልኩት ተፈጥሯዊ መብቶች ለምሳሌ የሰው ነፃ መሆን እና እኩል ሆኖ መፈጠር፣ ይሄ መሰረት ሆኖ ማንኛውም ህግ በሚወጣበት ጊዜ ይህንን የሰው ነፃነትና የሰው እኩልነትን ያከበረ መሆን አለበት፣ አለዛ ተቀባይነት የለው። ሶስተኛው የህግ አገዛዝ ነው። ህግ የበላይ ነው። ማንም ሰው ከህግ በላይ አይደለም። እነዚህ ናቸው እንግዲህ መሰረታዊ ያሳው።
መልካም ፕሮፌሰር መሳይ፣ እስኪ በታሪክ ወደኋላ እንመለስ። በጽንሰ ሀሳብ ደረጃ ራሱ ቃሉ ሳይቀር የመነጨባት ግሪክ የቀድሞ አቴናው ዲሞክራሲ የመጀመሪያው ተደርጎ ይወሰዳል። ከክርስቶስ ልደት በፊት በ508ና 507 ዓመተ ዓለም የነበረውን እንደ ቀዳሚ አድርገው የሚያዩዋሉ። እንደ መንግስት እንደ አገር ደግሞ የዘለቀበትን ደቡብ ጣሊያን የምትዋሰነው ተራራይቱን ትንሽቱ አገር ሳን ማሪኖ ቀዳሚ መንግስት ተደርጎ ይቆጠራል። ይሁን እንጂ ስር በመስደዱ መሰረት በመጣሉ እንደ ስርዓት ዘለቄታ ያለው ለሌሎችም እንደ ምሳሌ ሲቆጠር የቆየው የዩናይትድ ስቴትስ ዲሞክራሲ ነው እና እስኪ በዩናይት ስቴትስ ያለውን ዩናይት ስቴትስ በንጽጽር ወጣት ወይም የቅርብ ጊዜ አገር ሆና ሳለ በዲሞክራሲ መሰረት ግን የእድሜዋን ያህል ገፋ ያደረገ ተደርጎ ይቆጠራል። የእርስ በርስ ጦርነት ያሳለፈች፣ በአንድ ወቅት የዘር መድሎ ባሪያ አሳዳሪነት ነግሶባት የነበረች አገር ናት። ይሄ ሁሉ ስለ ዲሞክራሲ የሚነገርላት ሀገር እና በዩናይት ስቴትስ ዲሞክራሲ እንዴትስ መሰረት ያዘ? አሁን ያለበት ቦታ ለመድረስ ምን አይነት ሂደት ውስጥስ አለፈ? የቅርብ ጊዜውን ፈተናዎቹን ጨምረን የዩናይት ስቴትስን የዲሞክራሲ ታሪክና ሁለንተናዊ ሂደቱን መልከት ብናደርግ።
እሺ፣ እንግዲህ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ካጀማመሩ የሚያስቸግር ነገር አለ። እሱ ምንድን ነው? ልክ እንደው ከድሮ ከጥንት ግሪክ ጋር በሚጠጋ መንገድ የአሜሪካን ዲሞክራሲ የባርነት ስርዓትን የተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው ህገ መንግስቱ ከተጻፈ በኋላ በማሻሻያ ነው እንዲቀር የተደረገው። እና ትንሽ እዚህ ላይ እንዴት የሰው ኩልነትን ተቀብያለሁ የሚል ፍርሃት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው ራሷን መሰራረት የመሰረቱት ሰዎች በሃይማኖት በሌላም በሌላ ነገሮች ከዩሮፕ ሸሽተው ተሰደው የሄዱ ሰዎች ያቋቋሙ ስለሆነ በከፍተኛ ደረጃ የዴሞክራሲን ነፃነት የሚለውን አጉልተው አሳይተዋል። ከሁሉ እኩልነት ላይ ትንሽ ብዙ ወደኋላ ናቸው። እነሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራ ችሎታ ካለ ከየትኛውም ክፍል ብትመጣ ከምንም ከምንም ብትመጣ ስኬታማ ልትሆን ይችላል የሚል እምነት አለ። ኢኳል ኦፖርቹኒቲ የሚል እንግዲህ እሱ ምን አንድ ያ ቤተሰብ የተወለደ ልጅ እና አንድ በጣም የከበረ ቤተሰብ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱ አንድ መታየት አለበት እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለውን የወል አመለካከት የበለጠ ያራም። በዚህም ነው ብዙ ነገር በመንግስት ይካሄዳል እና መንግስት በአጠቃላይ ራሱ በጤናም በኩል በትምህርትም በኩል በከፍተኛ ደረጃ መንግስት ይሳተፋል እና ይሄ ምንድን ነው የካፒታሊዝም በጣም ልዩነት የማብዛትን ለማስተካከል እና ትንሽ ወደ እኩልነቱ ለመሄድ ነው። እንግዲህ የፈረንሳይ አብዮትን ስንወስደው የፈረንሳይ አብዮት ቀጥታ ከነጻነት ይልቅ እኩልነት ይበልጣል የሚል ነበር ያዙት እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነጻነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም። አብሮ ለማካሄድ በጣም በጣም አስቸጋሪ። ሶሻሊዝም ያን እንደሆነ ወደ እኩልነት ነው የሚያደለው። ያኔ ደግሞ ነጻነቱ በጣም በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነጻነት ነው። ያ ደግሞ እኩልነትን እንትናና ዩሮፒያኖች ያገኙት ይሄ ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተል ወጥም ለማጣመር የሚሞክር ነው። አሜሪካኖቹ ግን ይሄን የአሜሪካ ዴሞክራሲ ይሄን አይፈልጉም። እንግዲህ የአሜሪካን ዴሞክራሲ ዋናው መሰረቱ እንግዲህ ያው እንደምናውቀው የስልጣን ክፍፍሉ ነው። ያው የህግ አውጪው፣ የፍርድ ቤት እና የአስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነን ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተብቶ አስረውታል። እና ይሄ ነው የእነሱ የሚለየው። ከሁሉ ይበልጣል ማለት ሳይሆን ዴሞክራሲያቸው ምክንያቱም እንዳልኩት በጣም በእኩልነት ጥያቄ ላይ ብዙ ብዙ ድክመት ያለበት ጉዳይ ነው።
ተፈትኗል።
ሆኖም አሁን ይኸው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዴሞክራሲ ያለው። ምክንያቱም ያው ከትራምፕ መሸነፍ በኋላ ያየኑ እንደ መፈንቅለ መንግስት ቁጭ ብለን አሜሪካን ሀገር መፈንቅለ መንግስት ሙከራ አይተናል። ምንም ጥርጥር የሌለው እና ያ መፈንቅለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችንም ላይ ያለ ነው። አሁንም ቢሆን ስጋቱ አልቀነሰም። ምክንያቱም ይሄ የምናውቀው ሪፐብሊካን ፓርቲ ጨራሽ ወደዛ ተሳሰብ ነው። እዚህ ላይ ምንድን ነው የምለው ይሄ ነው። የብዙ የዴሞክራሲ አንድ ድክመቶች ያሉት ይሄ ነው። ምንድን ነው እርግጥ ነው መብት ሰጣለ፣ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ፣ ነገር ግን አንዳንድ የማታልፋቸው ነገሮች እና አሁን የሚታየው አሜሪካ ነገር ይሄ የነጭን የበላይነት መጠበቅ አለብን በሚል እንደው ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል ብዙዎች።
በዲሞክራሲ ታሪክ ምንነትና የወደፊት አቅጣጫ ዙሪያ ከፕሮፌሰር መሳይ ከበደ ጋር ካደረግነው ሰፊ ቃለ ምልልስ የተወሰደ ምጥን ዝግጅት ነበር ያሰማናችሁ። ፕሮፌሰር መሳይን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከዋና አዘጋጁ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና አደሩ።